ይህ ፍኖተ ህብረት የሃፋድን ሬዲዮ ነው። ፍኖተ ህብረት የሃፋድን ሬዲዮ አገልግሎት ከWZHF ሬዲዮ ጋር በመተባበር ዘወትር ቅዳሜ ከቀኑ 8 ሰዓት እስከ 9 ሰዓት በ1390 AM የሚያስተላልፈውን ዝግጅት አሁን ይጀምራል።
ዛሬ ነሐሴ 30 2001 ዓመተ ምህረት ነው። የዛሬ መርሃ ግብራችን እንደተለመደው በዜና ይጀምራል። በማስከተል ሳምንታዊ የዜና ዘገባ ትንታኔያችን ይቀርባል። አስከትለንም ገዳይ ዳኛ ሲሆን ወያኔና ቀሽብር በሚል የተጋጀው ጽሑፍ እናቀርባለን። ቀጥሎ የኢሃፓ ወጣቶች ክንፍ ድርጅት አባላትና አመራር አካላት ጋር ያደረግነውን ቃለ ምልልስ በከፊል እናቀርባለን። በመጨረሻ ማስተዋወቂያና የተለያዩ ዝግጅቶች ይኖሩናል። አሁን ወደ ዜናው። ከዜናው በፊት ግን አንድ የፕሮግራም ማስተዋወቂያ አለን። ተከታተሉት።
ፍኖተ ህብረት የኢሃፓ ድምጽ ሬዲዮ ፕሮግራምን በሬዲዮ መስማት የማትችሉ ወይም በኢንተርኔት ለመከታተል የምትፈልጉ አድማጮቻችን በአሲምባ የፓልቶክ የውይይት መድረክ ላይቭ ወይም በቀጥታ መስማት የምትችሉ መሆኑን እንገልጻለን። በተጨማሪም በዋሽንግተን ዲሲ የሰዓት አቆጣጠር ከ3 PM ጀምሮ ሙሉን ዝግጅት በethiox.com Voice of EPRT ላይ ማዳመጥ ትችላላችሁ። በተጨማሪም በደብተራው ድረገጽ ላይ ዝግጅታችንን ከተላለፈ ከአንድ ሰዓት በኋላ እንደምታገኙት በዚህ አጋጣሚ እንገልጻለን። አሁን ወደ ዜናው።
አድማጮቻችን በድጋሚ እንደምን ሰንብታችኋል? የፍኖተ ህብረት የኢሃፓ ድምጽ የ2001 ዓመተ ምህረት የመጨረሻ ፕሮግራሙን አሁን ጀምሯል። በቅድሚያ ግን አርስተ ዜናዎች። በወያኔና ተቃዋሚ ነን በሚሉ ቡድኖች መካከል ንግግር ተጀምሮ ተቋረጠ። በኢትዮጵያ አስከፊ የረሃብ አደጋ ይከሰታል ሲል የርዳታ ኤጀንሲዎች አስተነቀቁ። በአዲስ አበባ የተከሰተው አጣዳፊ ተቅማጥ በሽታ ኮሌራ ሊሆን ይችላል ተባለ። የወያኔው ከፍተኛ የፖለቲካ ፍርድ ቤት በወለጋ ውልቂት ሰበብ 103 ሰዎች ላይ ፍርደ ገምድል ዳኝነት ሰጠ። ጅቡቲ ጦሯን ወደ ሶማሊያ ልታስገባ ነው፣ ወያኔም ከባልተዋይን ጦሩን አስወጣ የሚሉት ናቸው። ለነኝህና ለሌሎች ዜናዎች ዝርዝሩን እነሆ። በወያኔና ተቃዋሚ ነን በሚሉ ቡድኖች መካከል ሰኞ ዕለት በወያኔው ፓርላማ አዳራሽ ውስጥ መጪውን የወያኔ ምርጫ ድራማን አስመልክቶ ንግግር ማድረጋቸው ታውቋል። በዚህ ስብሰባ ላይ ወያኔን በመወከል በረከት ስምኦን ከብአዴን፣ ሙክታር ሰድ ከድር ከኦህዴድ፣ ሽጉጤ ከደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ የተገኙ ሲሆን ተቃዋሚ ነን ከሚሉት ወገኖች ደግሞ ዶክተር መራራ ጉዲና፣ ፕሮፌሰር በየነ ጴጥሮስ፣ ኢንጂነር ግዛቸው ሽፈራው፣ የሚያድ ምክትል ሊቀመንበር አቶ አሰፋ ሀብተወልድና ዶክተር ታዲዮስ፣ አቶ ቡልቻ ደመክሳና ሌሎችም መገኘታቸው ታውቋል። በእለቱ የስብሰባው መደረግና ንግግር የመቀጠል ጉዳይ ላይ ሁሉም ወገን የተስማማ ሲሆን ወደ ተግባራዊ ሁኔታ የሚያስገቡ ሀሳቦች ላይ ግን ወያኔ እግሩን የመጎተት ባህሪ ማሳየቱን ከወዲሁም ስጋት ሆኖ ነበረ። ስብሰባው ከመጠናቀቁ በፊት የወያኔው በረከት ስምኦን ምንም አይነት ጋዜጣዊ መግለጫ እንዳይሰጥ በማለት ያቀረበውን ሐሳብ ተቃዋሚ ነን ባዮቹ ሙሉ በሙሉ ውድቅ ያደረጉ ሲሆን የኢትዮጵያ ህዝብና የዓለም መንግስታት ላውቁት ይገባል ብለዋል። የኢደፓው ሞሼ ሰሙ ብቻ በረከትን በመደገፍ ውይይቱ ለህዝብና ለሚዲያ እንዳይገለጽ ሲል ድጋፉን ሰጥቷል። ይህንን ውይይት የእንግሊዝ የአውሮፓና ምዕራባውያን ኤምባሲዎች በቅርብ እየተከታተሉት መሆኑ ታውቋል። ስብሰባና ውይይቱ እንዲቀጥል ስምምነት የተደረገ ይሁን እንጂ ህዝቡ ለውጥ አያመጣም በሚል ተስፋ መቁረጥ ስብሰባና ውይይቱን ትኩረት እንዳልሰጠውም ታውቋል። በዚህ ስብሰባ ላይ የአረና የሰደና ተወካዮች መሳተፋቸው ተገልጿል። ማክሰኞ ለተም ውይይትና ስብሰባ መድረኩ ለወያኔን ከወያኔ ጋር ለብቻችን የሚለውን ጥያቄ አጥኖት ለመስጠት በስብሰባው ላይ ሳይሳተፉ ቀርተዋል። ቀጣዩ ስብሰባ መቼ እንደሚደረግ ባይታወቅም ሐሙስ ዕለት ግን ለመገናኘት ተስማምተው ነበር። በካዲነቱ የሚታወቀው የልደቱ ቡድን በዚህ ስብሰባ ላይ መሳተፍ መድረክን እንዳስከፋውና በተዘዋዋሪ መንገድ የልደቱ ኢደፓን ለመነጠል የተደረገ ዘዴ መሆኑም ተገምቷል። በለጋሽና ለጂ ሀገሮች ኤምባሲ አሳሳቢነትና በእንግሊዝ ኤምባሲ አነሳሽነት በአዲስ አበባ በወያኔ ፓርላማ ውስጥ ሲካሄድ ቆየው የወያኔ ተቋሚ ስብሰባ ሐሙስ ዕለት ያለምንም ውጤት መበተኑ ታውቋል። ለሐሙሱ ስብሰባ መቋረጥ ምክንያት ሆኖ መድረክ የተባለው ቡድን ለብቻችን ከወያኔ ጋር እንደራደር በማለት ያቀረበውን ጥያቄ እንበረከት ስምኦን ለማስተናገድ ፈቃደኛ ባለመሆናቸው ስብሰባውን ረግጠው ወጥተዋል። አብዛኛዎቹ ተቋሚዎች ውይይቱ ለሚዲያ ሽፋን፣ በገንዘብ ምደባና በምርጫ ስነ ምግባር ላይ ስምምነት ቢኖራቸውም ወያኔ ተቀጭላ ድርጅቶችን እንደነ ኢዴፓን ከወያኔ ጎን በመሆን ተቋሙታል። ይህን የኢትዮጵያ ህዝብ ቀልድና ቀልብና አትኩሮትን እጅግ ያልያዘውን ስብሰባ ሐሙስ ዕለት የህወሓት ተወካይ አስመላሽም ተካፋይ እንደነበረበት ታውቋል። የወያኔ አገዛዝ ከተቋሚዎች ጋር ንግግርና ውይይት ለማድረግ ዝግጁ ነኝ፣ ዲሞክራት እንጂ አማገርን አይደለሁም በማለት ራሱን በሚያታልልበት በአሁኑ ሰዓት የአውሮፓ ሀገራት የፓርላማ ልዑካን ቡድንም ወደ አዲስ አበባ መመላለሳቸውን አላቆሙም። በዚህ ሳምንት ውስጥም የስፔን ፓርላማ ቡድን በአዲስ አበባ የገባ ሲሆን በምርጫና በሰላማዊ መብት አያያዝ ዙሪያ ከወያኔው መሪ ከመለስ ዜናዊ ጋር ተነጋግረዋል። የስፔን ፓርላማ ልዑካን ቡድን የመድረክ አመራር አባላትን አግኝተው ያነጋገራቸው መሆኑ ሲታወቅ፣ ወያኔ በሁኔታው በመደናገጥ ሴኩሪቲ ጌታቸው የተባለውን ቀንደኛ ወያኔን ማንኛውም ተቋሚ ከዲፕሎማቶች ጋር የሚያደርገውን ግንኙነት እንዲከታተል መመደቡም ታውቋል። ዓለም አቀፍ እርዳታ ኤጀንሲዎችም በኢትዮጵያ ያለውን የዝናብ እጥረት ከ24 ዓመት በፊት ከኢትዮጵያ ተከስቶ የነበረውን አይነት የረሃብ አደጋ ሊያስከትል ይችላል በማለት ማስጠንቀቂያ ደውላቸውን አሰምተዋል። እንደ እርዳታ ኤጀንሲዎቹ ግምት ከሆነ በኢትዮጵያ የአስቸኳይ ጊዜ የምግብ እርዳታ ፈላጊ ቁጥር እንደሚጨምርና በታህሳስ ወር ከ4.9 ሚሊዮን የሚሆነው በግንቦት ወደ 5.3 ሚሊዮን እንደሚያድግ፣ ሰኔ ላይ 6.2 ሚሊዮን እንደሚሆንና ተጨማሪ 7.5 ሚሊዮን የምግብ እርዳታ ፈላጊ እንደሚሆን በመግለጽ ነው። በአጠቃላይ 13.7 ሚሊዮን ኢትዮጵያን የእርዳታ ፈላጊ ይሆናሉም ተብሏል። ባለፈው ዓመት እርዳታ ሰጪዎች ለ12 ሚሊዮን ኢትዮጵያን በዓለም የምግብ ድርጅት በኩል ማከፋፈላቸው ሲታወቅ፣ ዘንድሮ በአንዳንድ አካባቢ በቂ ዝናብ ያለመጣሉና የምግብ እህል ዋጋ ከፍተኛ ጭማሪ ማድረጉ የረሃቡን አደጋ እንዳባባሰውም ተገልጿል። የወያኔ አገዛዝ ግን አሁንም በአገሪቱ ያለው የረሃብና የእልቂት አደጋ አሳንሶ በመግለጽ ችግሩ እንደሌለ ለማስመልሰት ጥረት እያደረገ መሆኑንና ለረሃብና ለድርቅ ተጎጂዎችም ምንም አይነት ትኩረት አለማድረጉ በብዙ የሰብአዊ አገልግሎቶች ባለሙያ ያዘን ውግዘትን እየገጠመው ነው። የወያኔ ዘረኛና አምባገነን አገዛዝ መሪ መለስ ዜናዊ ማንም የወያኔ ባለስልጣን እንዳይከሰስ መመሪያ መስጠቱን አንዳንድ ወገኖች እየገለጹ ይገኛሉ። የወያኔው መሪ ይህንን ትዕዛዝ ያስተላለፈው በፓርቲው ስም እንዳይጎድፍ በማለት ይሁን እንጂ በልዩ ልዩ ዝርፊያና የሀገር ሀብት ስርቆት የተወነጀሉትን ሁሉ ለወያኔ ተመልሶ እንዲያገለግሉ መደረጉ የሀብት ዝርፊያውና ስርቆቱን በስልትና በዘዴ በተቀነባበረ መንገድ መካሄዱን ያሳያልም ተብሏል። ከወያኔው የኦሮሚያ ብሎ ከሚጠራው ክልል በመሬት ሽያጭ ተከሶ ከምክትል ፕሬዚዳንትነት የተባረረው ሙክታር ከድር በወያኔ ጽህፈት ቤት ኃላፊ ሆኖ መቀመጡ የጥቅም ግንኙነት እንዳለው ያሳየ ሲሆን የፌዴሬሽን ምክር ቤት ፕሬዝዳንት ተብዬው ደግፌ ቡላም በርካታ በመንግስትና የህዝብ መሬቶችን ሰጥቶ እንዳይከሰስ መደረጉም ታውቋል። በአዲስ አበባ ከተማ ተከስቶ በከፍተኛ ፍጥነት የተስፋፋው አጣዳፊው የተቅማጥ በሽታ ከ50 በላይ ከገደለና ከ1000 በላይ በሽተኞችን አልጋ ላይ ከዋለ በኋላ የወያኔ ሹመኛ ከንቲባ ኩማ ደመቅሳ የአዲስ አበባ የጤና ባለሙያዎችን ሰብስቦ ለማስፈራራት መሞከሩና ለበሽታው መከላከያ ምንም ቅድመ ዝግጅት የሌላቸውና ዓለም አቀፍ ድርጅቶችንም እርዳታ ባሰጠው መድኃኒት በመደበቅና በስውር በመሸጥ በሽታውን የገቢ ምንጭ ያደረጋቸው የወያኔ ሹመኞች እንጂ የጤና ባለሙያዎች አይደለንም በማለት የጤና ባለሙያዎቹ ተጠያቂ ለማድረግ የሞከረው ሙከራ ፉርሽ አድርገውበታል። ይልቁንም ኃላፊነቱን ያልተወጣው የአዲስ አበባ ሹመኛው አስተዳደርና አገዛዙ ህዝቡን ይቅርታ መጠየቅ አለበትም ብለዋል። በሌላ በኩል ደግሞ በአዲስ አበባና በሌሎች ከተሞች የተከሰተው አጣዳፊ ተቅማጥ በሽታ የኮሌራ ባህሪ ያለው በመሆኑ ህዝቡ ለንጽህና ልዩ ትኩረት እንዲሰጥ፣ ውሃውን አፍልቶ እንዲጠጣ፣ እጁን በተደጋጋሚ ግዛት በሳሙና እንዲታጠብ የጤና ባለሙያዎች አበክረው መክረዋል። አድማጮቻችን ይህ ዜና የሚተላለፍላችሁ ከፍኖተ ህብረት የኢህአፓ ድምጽ ነው። የወያኔ ከፍተኛ የፖለቲካ ፍርድ ቤት ሰኞ ዕለት በምዕራብ ኢትዮጵያ ባለፈው ዓመት ግንቦት ለደረሰው ሰላማዊ ሰዎች ግድያና እልቂት ተጠያቂ ናቸው ያላቸውን 103 የቤንሻንጉል ጉሙዝ ብሔረሰብ አባላትን በሞትና በረጅም ጊዜ እስራትና የጉልበት ስራ ቅጣት መበየኑ ታወቀ። የኦሮሞና የቤንሻንጉል ብሔረሰቦች ለዘመናት በሰላም መኖራቸው ይታወቅ እንጂ የወያኔ አገዛዝ በአካባቢው የሽምቅ ተዋጊዎች ይገኛሉ በማለት የራሱን ጦር በማዝመት በህዝብ ላይ ፍጅት መፈጸሙ የሚታወቅ ሲሆን የራሱን ወንጀል ለመደበቅ በፖለቲካ ፍርድ ቤቱ የቤንሻንጉል ክልል የሚባሉትን ፕሬዝዳንት ያረጋል አይሸሽም ጨምሮ ከስልጣን ማንሳቱ የሚታወስ ሲሆን፣ ሰኞ ዕለት ደግሞ አስር ያህሉን በሞት 15 ያህሉን በእድሜ ልክ ሲቀጣ ሌሎች በረጅም ስርና ከጉልበት ስራ ጋር መቅጣቱም ተገልጿል። ወያኔ የደህንነት ኃይሎቹ በፈጸሙት ወንጀል ሌሎች አገልጋዮቹን ተጠቂ በማድረግ ፍትህ ተሰጠ ለማሰኘት ያደረገው ሙከራ መሰሪ ተግባር እንደሆነና ለልቂትና ለፍጅቱ ተጠያቂ የሆኑ ወያኔ ባለስልጣናት ለፍርድ እስኪቀርቡና ቅጣት እስካገኙ ድረስ ፍትህ ተገኘ ሊባል እንደማይችል የህዝብ ወገኖች ይገልጻሉ። የወያኔ አገዛዝ ቢፒአር በሚለው የመዋቅር ማስተካከያ ሰራተኞችን ከስራ የሚያፈናቅልበትና የሚያሰናበትበት መመሪያውን አገዛዙን በጭፍን ታማኝነት ሲያገለግሉ ወደነበሩት ወደ ፌደራል ፖሊስ መመለሱ ታወቀ። በመጪው ወር መስከረም ላይ በፌደራል ፖሊስ ውስጥ አዲስ ብወዛ እንደሚኖርና ምደባና ዝውውር እንደሚደረግ በርካታ መኮንኖችና የበታች ሹማምንቶችን ጨምሮ የፖሊስ አባላቱ ከስራ ሊባረሩ እንደሚችሉም ተነግሯል። ወያኔ በማንኛውም የመንግስት መስሪያ ቤትም ሆነ የሰራዊቱ ክፍል ውስጥ ለህልውና ያሰጋል፣ የዘር ሐረጉ አይጠመኝም፣ የፖለቲካ አመለካከቱ አልወደድኩትም በማለት በሺ የሚቆጠሩ የመንግስት ሰራተኞችና የሰራዊት አባላትን ማሰናበቱ የሚታወቅ ሲሆን አሁን ደግሞ ፊቱን ወደ ፌደራል ፖሊስ አባላት መመለሱም ተዘግቧል። ወያኔ ከፌደራል ፖሊስ ለማባረርና ለማሰናበት በሚዘጋጅበት በአሁኑ ሰዓትም ከበረሃ የመጡ የተባሉ የፌደራል ፖሊስ አባላትን ሹመት ለመስጠት ማቀዱን፣ ሁሉንም ነገር በአንድ ዘር የበላይነት ለመቆጣጠር ባወጣው እቅድ መሰረት እየሰራ መሆኑም ታውቋል። በትላንትናው ዕለት ምሽት በቤልጂክ ብራሰልስ ላይ እንደ አውሮፓውያን አቆጣጠር የ2009 የጎልደን ሊግ አትሌቲክስ ውድድር ኢትዮጵያዊ አትሌት ቀነኒሳ በቀለ በ5000 ሜትር አንደኛ በመውጣት የከፍተኛ ሽልማት የሆነውን የ1 ሚሊዮን ዶላር ተካፋይ ሆኗል። ከጀግናው አትሌት ቀነኒሳ በቀለ ጋር የ1 ሚሊዮን ተሸላሚ የሆኑት የሩሲያው ምርኩዝ ዘላይ እና አሜሪካዊቱ 400 ሜትር አሸናፊ መሆናቸው ተረጋግጧል። አትሌት ቀነኒሳ በቀለ 5000 ሜትሩን 12 ደቂቃ ከ53.31 ሰኮንድ በመምጋት ሽልማቱን እና ተካፋይነቱን ሲያረጋግጥ ሌላ ኢትዮጵያዊ አትሌት የማነ መርጋ 12 ደቂቃ ከ55 ሰከንድ ነጥብ ከ66 ሰከንድ በመግባት ሁለተኛ ወጥቷል። የግብጽ ድንበር ላይ ፖሊሶች ማክሰኞ ዕለት አንድ ኢትዮጵያዊ ስደተኛን ወደ እስራኤል በህገወጥ መንገድ ለመግባት ሞክሯል በማለት በጥይት ሲገድሉ፣ አንዲት የኤርትራ ተወላጅ ስደተኛን ደግሞ በጥይት በመምታት በጽኑ ማክሰላቸውንና 10 ኢትዮጵያን ስደተኞችንና አንድ የኤርትራ ተወላጅም ይዞ ማሰራቸው ታውቋል። የግብጽ ፖሊስ የሰውን ሞራላዊ እሴት በተጋፋና ዓለም አቀፍ ህግን በጣሰ መልኩ ስደተኛን በጥይት መግደላቸውና ማክሶላቸው አስረው ማገላተታቸው ውግዘት የሚገባው ኢሰብአዊ ተግባር ነው በማለት ለስደተኛ መብት የሚከራከሩ ወገኖችም ይገልጻሉ። የእስራኤል ውጭ ጉዳይ ሚኒስትር በአዲስ አበባ ከወያኔ ባለስልጣኖችና ከወያኔው መሪ መለስ ዜናዊ ጋር ሮብ ዕለት ንግግር ማድረጋቸው ታወቀ። የእስራኤል ውጭ ጉዳይ ሚኒስትር 23 የንግድ ሰዎችን ይዘው መንቀሳቀሰዋል ይባል እንጂ ከወያኔ ጋር ዋና ንግግራቸው የንግድና የልማት ትብብርን ሳይሆን የአባይ ወንዝ አጠቃቀም ላይ ወያኔ የወሰደውን አቋም በመደገፍና ለማመስገንም መሆኑ ታውቋል። እስራኤል የአባይ ወንዝን ከግብጽ የተረፈውን በሲና በኩል ወደ እስራኤል ለማሻገር እቅድ ያላት ሲሆን የእስራኤል ውጭ ጉዳይ ሚኒስትር ከአዲስ አበባ በኋላ በኬንያና በኡጋንዳ ጉብኝታቸው ይህንኑ ጉዳይ እንደሚያነሱም ይጠበቃል። የግብጽ ጠቅላይ ሚኒስትርም በቅርቡ ስለ አባይ ወንዝ አጠቃቀም ለመነጋገር አዲስ አበባ ይመጣሉ ተብሎ የሚጠበቅ ሲሆን የግብጽ ፕሬዝዳንትም ወያኔን ይጎበኛሉ ተብሏል። በርስ በርስ ውጥረትና በአማጽያን የመሳሪያ ትግል ተወጥሮ የሚገኘው የሶማሊያ መንግስትን ለመርዳት ጅቡቲ 500 ወታደሮቿን በሰላም አስከባሪነት በቅርቡ ወደ ሶማሊያ እንደምትልክ የጅቡቲ ውጭ ጉዳይ ሚኒስትር አስታውቋል። ሚኒስትሩ የጅቡቲ ወታደሮች ተግባር የአፍሪካ ህብረት ካሰማራቸው የኡጋንዳና የቡሩንዲ 5000 ወታደሮች ጋር በመሆን የሶማሊያ መንግስትን መደገፍና የሶማሊያ ጸጥታ ኃይሎችን ማሰልጠን ነው ብለዋል። ከዚህም በተጨማሪ 800 የሶማሊያ ወታደሮች በጅቡቲ የጦር ካምፕስ በፈረንሳዮች እየሰለጠኑ መሆናቸውም ገልጸዋል። ጅቡቲ ለሶማሊያ ውዝግብ ጦሯን ከላከች ከኡጋንዳና ከቡሩንዲ በተጨማሪ ሶስተኛ ሀገር ስትሆን፣ ናይጄሪያም በቅርቡ የሰላም አስከባሪ ወታደሮቿን ወደ ሶማሊያ ትልካለች በማለት በቅርቡ አንድ የሶማሊያ ሚኒስትር መናገራቸው ተዘግቧል። የሶማሊያ አማጽያን በሶማሊያ ማንኛውም አይነት የባህር ጦር ኑሮን አጥብቀው የሚቃወሙ ሲሆን የሶማሊያ መንግስትም ለመሪያማን የቆመ ቡችላ ነው ማለት አጥብቀው ይኮንኑታል። የአረብ ሊግ ዋና ጸሐፊም የአረብ አገሮች ወደ ሶማሊያ የሰላም አስከባሪ ኃይል እንዲልኩ የጠየቁ ሲሆን የአረብ አገሮችም ባላቸው ገለልተኝነት የአፍሪካ ህብረት ሰላም አስከባሪ ኃይሎችን ሊረዱ ይገባል ባይ ናቸው። በሌላ በኩል ደግሞ ባለፈው ሳምንት ወደ ሶማሊያ ግዛት ዘልቀው በመግባት ባልተወይን ከተማን ተቆጣጥረው የነበሩት ወያኔ ወታደሮች በ15 የጦር ካሚዮን በመጫር ከተማዋን ለቀው መውጣታቸው ተዘግቧል። ከባልተወይን እንደመጣው ዘገባ ከሆነ የወያኔ ወታደሮች ከከተማው ሙሉ በሙሉ ነቅለው የወጡ ይሁን እንጂ አንዳንድ ወታደሮቹ ከከተማው 10 ኪሎ ሜትር ርቀት ላይ መታየታቸውን ገልጸዋል። የሶማሊያ መንግስትም ሆነ የወያኔ አገዛዝ ስለ ወያኔ ጦር መግባትና መውጣት የተነፈሱት ነገር ባይኖርም የባልተወይን ከተማ የምትገኘው የሄርን ግዛት አስተዳዳሪ ራሳቸውን ከሶማሊያ መንግስት አካልነት እንዳገለሉ ገልጸዋል። አስተዳዳሪው የወያኔ ጦር በግዛታቸው መኖሩን እንደሚቃወሙና የሶማሊያ መንግስት በጉዳዩ ላይ ድምጽ ባለመሰማቱ ደስተኛ እንዳልሆኑ ተናግረዋል። አድማጮቻችን ለዛሬ ያዘጋጀነው ዜና በዚሁ አበቃ። አሜሪካ ከሚገኙ ሬስቶራንቶች ኦክዝና ካተረፉት ውስጥ ምርጥ ተብለው ስማቸው እየተጠሩ ካሉት አባይ ገበያና ምግብ ቤት ዋናው ነው። አባይ ሬስቶራንት ጥራቱን መጨመሩን ለማየት ሰሞኑን እንደ ጉድ የሚታዘዘው የሚጎረድ የበሬ ጎድን ጥብሱን ማየት ይበቃል። በአባይስ ገበያ ስጋ በበረዶ ቤት የከረመ ሳይሆን በትኩሱ የሚዘጋጅ ነው። የትላንቱ የአባይ አቅርቦት ዛሬም አለ ነገም አይቀርም። ነፋኝ ቀበተተኝ ፋቀኝ አቃረኝ አባይ ገበያና ምግብ ቤት ውስጥ አልተሰምቶም አልታይቶም። ኑና ጎብኙን፣ በመግባችን ይደሰታሉ፣ ተመልሰው ይመጣሉ። አባይም ይገደባል፣ ህዝቡም ይመገባል። አባይ ሬስቶራንትና ገበያ። ማስታወቂያ ለተከበራችሁ ኢትዮጵያውያን በሙሉ። የ18 አመት ወጣት የሆነው ዮናታን ጌታቸው ህብረተሰባችን ኩትኩቶ ካሳደጋቸው ልጆች መካከል አንዱ ለመሆኑ ለሁላችንም ግልጽ ነው። እንደ አውሮፓውያን አቆጣጠር በኤፕሪል 28 ቀን 2009 ዓመተ ምህረት በስፕሪንግ ብሩክ ሁለተኛ ደረጃ ትምህርት ቤት ውስጥ በተፈጠረው ድርጊት ተወንጅሎ በእስር ቤት እንዲቆይ ከተደረገ እነሆ 3 ወራት አልፈውታል። አቃቤ ህጉ ጉዳዩን በትክክል ሳያጣራና ሳያረጋግጥ የመሰረተው ከፍተኛ ክስ መሰረት በማድረግ የህዝብ መገናኛ ሁኔታውን በማጋነን ህዝቡን ለማሳመን ውዥንብር መፍጠራቸው ሁላችንም የምናስታውሰው ነው። ሆኖም አቃቤ ህጉ አቅርቧቸው ከነበሩ ክሶች አብዛኛዎቹ የተከላካይ ጠበቃ ውድቅ እንደሆኑ አድርጋቸዋል። ቀሮቹ ክሶች ግን በኦክቶበር 7 ቀን 2009 ዓ.ም ተመረጥ ችሎት እንዲቀርቡ ተደርጓል። ይህንንም አሁን ያለንበት ደረጃ እንድንደርስ ያደረገው የህግ ባለሙያ ወይም ጠበቃ ክፍያ በጣም ከፍ ያለ ስለሆነና ከቤተሰቡ አቅምን ለመቋቋም አስቸጋሪ በመሆኑ እኛ ኢትዮጵያን ድር ቢያብር አንበሳ ያስር እንደምንለው ለዚህ ወላጅና አባትና እናት ጭንቀታቸውን የምንካፈልበት ተባብረን እያንዳንዳችንም የተቻላችንን በማዋጣት ልጃቸውን ወይም ልጃችንን ከስር እንድናድን ትብብር ይለገስ ዘንድ በእግዚአብሔርና በልጅ ፍቅር ስም እንማጸናለን። በተጨማሪም ቅዳሜ ሰፕተምበር 26 ቀን 2009 ዓ.ም ሲልቨር ስፕሪንግ በሚገኘው የአዲስ አበባ ምግብ ቤት ከ2 ፒኤም እስከ 7 ፒኤም ድረስ ኮሚቴው በሚያደርገው የመጨረሻ ስብሰባ ላይ እንድትገኙ ባክብሮት እንጠይቃለን። ኮሚቴው ያዘጋጀውን ቲኬትም በአሁኑ ሰዓት እየሸጠ እንደሚገኝም እንገልጻለን።
ሰላም ጤና ይስጥልን። የሳምንታዊው ዜና ዘገባ አድማጮቻችን እንደምን ሰንብታችኋል? የዛሬውን ዜና ዘገባ ከማቅረባችን በፊት ቅድሚያ ርዕሶቹን። ወያኔና የተቃዋሚ መሪዎች ዝግ ስብሰባ አደረጉ። የወያኔ ፌዴራል ፖሊስ ባለስልጣናት ምስጢራዊ ትዕዛዝ ተሰጣቸው። በርካታ ነጋዴዎች ሰበብ እየተለጠፈባቸው ዘብጥያ ተወርውረዋል። በአዲስ አበባ ከአስር ሺህ በላይ የወጣት ደህንነቶች ለስለላ ተሰማሩ የሚሉና ሌሎችም ይገኙበታል። የወያኔ ቡድንና ተቃዋሚ ፓርቲ ነን የሚሉ በተወካዮች ምክር ቤት አዳራሽ ውስጥ ሰኞ ነሐሴ 25 2001 ዓ.ም ከሰዓት በኋላ ዝግ ስብሰባ አድርገው ቀዳውን አሙስ ለማካሄድ የተገኙ ቢሆንም መድረክ የተሰኘው የተወሰኑ ፓርቲዎችን ያቀፈው ድርጅት ስብሰባው ረግጦ መውጣቱ ታውቋል። በመጪው ዓመት ግንቦት 2002 በሚደረግ ምርጫ ተብዬ ከመሳተፋቸው በፊት ቅድሚያ ሊተገበሩ የሚገባቸው ጉዳዮች ላይ ለመነጋገር በእንግሊዝ ኤምባሲ አስተባባሪነት ፕሮግራሙ ተዘጋጀ። ውይይቱም ገና ከመጀመሩ ያለ ስምምነት ነው የተበተነው። በእንግሊዝ ኤምባሲ ግንባር ቀደም መሪነት በርካታ የአውሮፓ ሀገራት ኤምባሲዎች በአንድነት በመሆን በገንዘብና በቁሳቁስ እርዳታና ድጋፍ ተደርጎላቸው በወያኔና በሌላው በኩል ስለ መጪው ምርጫ ውይይትና ድርድር እንዲያደርጉ በማመቻቸት ሰኞ ዕለት በምክር ቤት ተብሎ አዳራሹ ዝግ ስብሰባ ያደረገ ሲሆን ቀጣዩ ሐሙስ ነሐሴ 28 2001 ዓ.ም ተደርጎ የነበረ ቢሆንም ተቃዋሚዎቹ ጥለው ወጥተዋል። የወያኔ ገበና ለርዳታ ሰጪውና ኤምባሲዎች ያጋለጡት የመድረክ አባል ፓርቲ መሪዎች ስብሰባው ረግጦ እንደወጡ ለየኤምባሲ ሁኔታዎችን በዝርዝር ማስረዳታቸውም ታውቋል። ገና ስብሰባው በተጀመረ ሰኞ ዕለት ከተቃዋሚ ፓርቲዎች ጋር የሚደረጉ ማንኛውም ዝግ ስብሰባዎችና ድርድሮች ለህዝብ እንዳይገለጹ መስማማት አለብን የሚል ሐሳብ በወያኔ ባለስልጣን በርከስ ሰሞን ሐሳብ ቀርቦ የነበረ ቢሆንም የልደቱ ኢደፓና አየለ በተጫምሶ በስተቀር በስብሰባው ላይ ተገኙ ተቃዋሚዎች በሙሉ ውድቅ በማድረጋቸው ኮዲዩ ስምምነት ጠፍቶ በልጅነት ወጥቶ ነበር። ሰኞለት ወያኔን ወክለው የቀረቡት ከባዴን በርከሰሞን ከወዲድ ሙክታር ከድር የደቡብ ደሞ ኃይለ ማርያም ደሳለኝ ተባሉት ቢሆንም የሁሉም ንጉስ የሆነው የወያኔ ተወካይ ባለመኖር ስብሰባውን ጅዛወር ተደርጎ አሙስለት ሊደረግ በነበረው ውይይት ላይ የወያኔው አስመላሽ የተባለ ጨካኝ ግለሰብ ተወክሎ የመጣ ቢሆንም ገዱም ሳያምር ስብሰባው ሳይደረግ ቀርቷል። ከውይይቱ መቋረጥ በኋላ የመድረክ ፓርቲ ሆኑ ለጊዜው ስማቸው አልተጠቀሱ ሁለት ተወካዮች በኤምባሲ በኩል ምክርና ተመክሮ ለመስጠት ወደ ሀገር ውስጥ የገቡትን የስፔን የፓርላማ ልዑካን በሚስጥር አግኝተው ዝርዝር ሁኔታውን ከመግለጻቸው በላይ አሁን እየተደረገ ስላለው ናቴ ማስረዳታቸውን ጥቆማው ይገልጻል። ወያኔ ሁሉን ነገር ተቆጣጥሮ ባለበት ሁኔታዎች ምርጫው ፍታ ይሆናል ከሚል እምነት ለመደራደርና መሞከር ቢያንስ የዋህነትን ከማሳየቱም በላይ የኢትዮጵያ በ97 ምርጫ ካገኘው ተመክሮ ሁኔታውን በፌስ እየተከታተለውን የሚል ታዛቢዎች ይተቻሉ። የወያኔ ፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር ሐሰን ሽፋ የፌዴራል ፖሊስ ከፍተኛ ባለስልጣናት አስቸኳይ ስብሰባ ጠርቶ ትእዛዝ ሰጥቷል። ሐሰን ሽፋ የተባለው የወያኔ ባለስልጣን ድንገት ሳይታሰብ አስቸኳይ ጥሪ በማድረግ ለፖሊስ ባለስልጣናት ጥብቅ መመሪያ ምስጢራዊ ትእዛዝ ሰጥቷል። የቡና ንግድ ፍቃድ የተነጠቁና ከፍተኛ ገንዘብ ያላቸው ነጋዴዎች እንዲዳከሙ ተብሎ በወያኔ ትእዛዝ እርምጃ ቢወሰድባቸውም በተለያዩ ስሞች በቡድንና በተናጠል ኩባንያዎችን እያቋቋሙ በመሆኑ ከጀርባቸው ማን እንዳለ በጥናት ላይ ያለ ሲሆን በእናንተ በኩል አስፈላጊ ትኩረት ተሰጥቶት ክትትል ተደርጎባችሁ የደረሳችሁበትን በየደቂቃው ሪፖርት አድርጉ ሲል አስተላልፏል በሚስጥር። የፌዴራል ፖሊስ ከፍተኛ ባለስልጣናትና የአድማ በታኝ ፖሊስ አዛዥ በዚሁ ምስጢራዊ ስብሰባ ላይ የተገኙ ሲሆን እነሱም ለበታቾቻቸው መኮንኖች ብቻ በሚስጥር እንዲያስተላልፉና እንዲያስጠነቅቁ ጭምር የተነገራቸው መሆኑን ምንጮች ጠቁሞ የበታች ሹሞች ለተባሉት ግን ፍጹም እንዳይነገራቸው ትእዛዝ ተሰጥቷል። የወያኔ ባለስልጣን ሐሰን ሽፋ ትእዛዙን ሊያስተላልፍ የቻለው ከወያኔ መሪ መለስ ዜናዊ በተሰጠው ትእዛዝ መሆኑን ምንጮች ጠቁሞ የደረሰበትንም ውጤት በየደቂቃው ለመለሰው ያቀርባል። የወያኔ ክፍፍል ወቅት ከነስዬ አብርሃ ጋር ወግኖ የነበረው ሐሰን ሽፋ የነስዬ ቡድን ውድቀት ውስጥ ሲገባ ለመለስ ዜናዊ ቡድን ተመልሶ ይቅርታ በመጠየቅ ዛሬ ላለበት ስልጣን እንደበቃ የጠቆሙት ምንጮች ከሁለት ዓመት በፊትም አምባሳደር ሆኖ ተሹሞ የዲፕሎማትነት ኮርስ ወስዶ ካጠናቀቀ በኋላ ምክንያቱ ባልታወቀ ሁኔታ ተመልሶ በዚሁ ስራው እንዲቀጥል ተደርጓል። በአሁኑ ሰዓት ለመለስ ዜናዊ ቅርብ መረጃ አቀባይ ከሆኑት የደህንነቱ ዋና አዛዥ ጌታቸው አሰፋና የማረሚያ ቤቱ አዛዥ ወዲ ሻምበል ቀጥሎ ያለው ሐሰን ሽፋ ሲሆን የአገሪቱን የፖሊስ ተቋሞች ሙሉ በሙሉ ተቆጣጥሮ እየሰራ ሲሆን ወርቅነህ ገበየ የተባለው እንደ ፕሬዝዳንት ግርማ ወልደ ጊዮርጊስ ለፊርማ ብቻ የተጎለተ መሆኑን ምንጮች ገልጸዋል። የመለስ ዜናዊ የስልጣን ጠባቂዎች ተብሎ የሚጠሩት ጌታቸው አሰፋ፣ ወዲ ሻምበል፣ ሐሰን ሽፋ የተባሉት ሶስቱ ባለስልጣናት በቅርቡ የጋራ ስራ እንዲሰሩ መመሪያና ትእዛዝ ተሰጥቷቸዋል። በጥምረትና በጋራ ህዝብን እያሳፈኑ እያሰሩ እንዲሁም እያስገደሉ ያሉት እነዚህ ባለስልጣናት ከመለስ ዜናዊ ጋር ጥብቅ ግንኙነት ካላቸው ቅርበት የተነሳ የወያኔ ባለስልጣናት ጭምር እንደሚፈሯቸው ምንጮች አስረድተዋል። የወያኔ ቡድን በህዝቡ ላይ የሚሰራውን ግፍና በደል በየጊዜው ስልቱን እየቀያየረ ከመሆኑ በተጨማሪ በላባቸው ሰርተው በገንዘባቸው ነግደው ሀብት ያገኙትን ለመቆጣጠር የተለያዩ ዘዴዎችን ቢጠቀምም ነጋዴዎቹም ቀድበው ስለሚያኮላሹበት ግራ ተጋብቶ በአሁኑ ሰዓት እጅግ አጣብቂኝ ውስጥ ገብቷል። በነጋዴዎቹ ላይም የጥቃት በትሩን የሚሰነዝረው ለዚሁ ነው። በሌላ በኩል በግዳጅ አባልና ደጋፊ እያሰባሰበ ያለው ወያኔ አሁንም ከፍተኛ ፍርሃት ውስጥ በመውደቁ ውጤቱ አስቀድሞ በታወቀው የምርጫ ፌስ በ2002 ላይ ተቃዋሚዎች ውስጡን ቅስቀሳ እያደረጉ ስሜን እያጠፉ ነው በሚል ሰበብ አፈሳ እንዲያደርጉ ለፌዴራል ፖሊስ ቀጭን ትእዛዝ ሰጥቷል። የንግድ ምክር ቤት ፕሬዝዳንት ኢየሱስ ወርቅ ዛፉ በቅርቡ ከአንድ ዓለም አቀፍ ሚዲያ ጋር ባደረጉት ቃለ ምልልስ ላይ የንግዱ ህብረተሰብ ከአቅሙ በላይ ግብር እንዲከፍል በመደረጉ በመብራት እጦት ፋብሪካዎች ለከፍተኛ ኪሳራ በመዳረጋቸው የተለያዩ ጫናዎችና ወከባዎች እየተፈጸሙበት በመሆኑ እጅግ ከፍተኛ አደጋ ውስጥ ነው ያለው ሲሉ ለዓለም ህብረተሰብ የድረሱልን ጥሪ ማቅረባቸው ይታወሳል። በተያዘ በአዲስ አበባ ከተማ ውስጥ በባለ ሀብቶች ተይዞ የነበረው የፓርኪንግ አገልግሎት ተነጥቆ ለወጣት ፎረም አባላቶች መሰጠቱ ታውቋል። በሶስቱ የወያኔ የደህንነት ባለስልጣናት ጥናት አቅራቢነትና በመለስ ዜናዊ አስታጋቂነት ከባለ ሀብቶቹ ላይ ተነጥቆ ለአዲስ አበባ ወጣት የፎረም አባል የፓርኪንግ አገልግሎት እንዲሰጥ የተደረገ ሲሆን ዋናው አላማ ወጣቶቹ በየንግድ ቤቶች የሚሰራውን እንቅስቃሴና የስለላ ስራ እንዲሰሩ ለማድረግ ተብሎ የተሰጣቸው አደራ መሆኑ ታውቋል። አስቀድሞ ኮንትራክት የተሰጣቸው ባለሀብቶችን ከተዋዋሉበት ጊዜ በፊት ውሉ እንዲቋረጥ ተደርጎ ለሰላይ ወጣት አባላቶች የተሰጠ ከመሆኑ በላይ የሚያገኙት የቀን ገቢ ወደ መንግስት ካዝና እንዲገባና ለነሱ ግን በየወሩ ከደህንነት መስሪያ ቤት ወጪ ተደርጎ በቀበሌ በኩል እንዲከፈላቸው ተደርጓል። ለጥቂት ቀናት የሥነ ምግባር ትምህርት ይሰጣቸዋል በሚል ሽፋን በተለያዩ ክፍለ ከተሞች መሰብሰቢያ አዳራሽ ውስጥ የደህንነት ኮርስ እንዲከታተሉ ከተደረገ በኋላ የፓርኪንግ ስራውን እንዲጀምሩ የተደረገ ሲሆን ዋናው ስራቸው በተመደቡበት አካባቢ ያሉ የንግድ ቤቶችን፣ የሱቆችን እያንዳንዱን ግለሰብ ቤት እንዲከታተሉና እንዲሰልሉ ሆኖ ነው የተደረገው። በተመሳሳይ የወያኔ ቡድን ህዝቡን በተለይ ነጋዴዎችን ለመቆጣጠር ሲል ከ10,000 በላይ ወጣት ፎረም አባላቱን በመመልመል በማሰልጠን ለስራ አሰማርቷል። ለፓርኪንግ ስራ ተብሎ ከተመደቡት ወጣት ሰላዮች በተጨማሪ ልዩ የደህንነት ስልጠና የተሰጣቸው ወጣቶች በቅርቡ ከፍተኛ ገንዘብ የተሰጣቸው ህዝብ ውስጥ እንደ በሽታ ተበትነዋል። ወጣቶቹ በአዲስ አበባና በድሬዳዋ ከተማ ውስጥ ተሰማርተው ወርቅ ቤቶችን፣ ቡና ቤቶችን፣ ጅምላ ችርቻሮ ንግድ ሱቆችን፣ ግሮሰሪና ምግብ ቤቶችን እየተዘዋወሩ ተገልጋይ ወይም ተጠቃሚ በመምሰል ስለላ እያካሄዱ ከመሆኑ በላይ ብዙ ነጋዴዎችን በቫት ሰበብ ማሳሰራቸውን ከደረሰን ጥቆማ ለማወቅ ተችሏል። ደህንነቶቹ ስራ ከጀመሩ አንድ ወር ያስቆጠሩ ቢሆንም በዚህ ጊዜ ውስጥ ቁጥራቸው በሺ የሚሆኑ ነጋዴዎችን ከአንድ አመት እስከ 10 አመት የስራ ቅጣት እየተፈረደባቸው ወደ ቃሊቲ እስር ቤት እየገቡ ናቸው። በ1997 ዓ.ም በተደረገው ምርጫ ዘመቻ ወቅት ለተቃዋሚ ፓርቲዎች ከፍተኛ ገንዘብ ለግሰዋል በሚል ጥርስ ተነክሶባቸው እንደነበር ያስታወሰው ዘገባ በዚህም ቁጭት ነጋዴውን ህብረተሰብ ለማንቀጥቀጥና ለመቆጣጠር ሲል የወያኔ ቡድን እጅግ አሳፋሪ በሆነ መልኩ በሐሰትና በፈጠራ ወንጀል እየከሰሰ ወደ እስር ቤት እያጎራቸው ይገኛል። ለዚሁ የሐሰተኛ ድራማው አድማቂና ተዋናይ እንዲሆኑለት የወያኔ አባል የሆኑ ዳኞች ተመርጠው የተሾሙ ሲሆን ፈጣን ችሎት በሚል ተሰይሞ በርካታ ነጋዴዎችን ወደ ዘብጥያ እያወረዷቸው መሆኑን ለማወቅ ተችሏል። እስራት ተፈርዶባቸው በቃሊቲ እስር ቤት እንደገቡ ይግባኝ ለማለት እንዳይችሉ፣ አቤቱታ ለቀጣይ ፍርድ ቤት እንዳያቀርቡ ወደ ዝዋይና ሸዋሮቢት እስር ቤቶች ከህግ አግባብ ውጪ በፍጥነት እየወሰዷቸው መሆኑን ገልጿል። የተለያየ ስር እየሰደደ ህመም ያለባቸው የቅርብ ህክምና ክትትል ማድረግ እንዳለባቸው እያወቁ እዚሁ ቃሊቲ እስር ቤት መቆየት ሲገባቸው በጥላቻ ብቻ ወደ ሸዋሮቢት እንዲሄዱ በመደረጉ ስቃያቸው ብሷል። በልብ ህመም ሲሰቃይና ህክምናውን በግሉ ሲከታተል የነበረ ወጣት ነጋዴ የእስራት ፍርድ ባገኘ ጥቂት ቀናት ውስጥ ከቃሊቲ እስር ቤት በግዳጅ ወደ ሸዋሮቢት በመወሰዱ ቦታው ሞቃታ በመሆኑ ሊቋቋሙ ባለመቻሉ ሊሞት እንደቻለ ከውስጥ አዋቂ ምንጮች የተገኘ ጥቆማ ገልጾ በመርካቶ ውስጥ በንግድ ስራ ላይ ተሰማርቶ የነበረው ወጣት ቫት ማጭበርበር በሚል ሐሰተኛ ክስ ተመስርቶበት የ3 ዓመት እስራት ተፈርዶበት ወደ ቃሊቲ እስር ቤት ገብቶ የነበረ ቢሆንም የወያኔ እስር ቤት አለቆች ወደ ሸዋሮቢት እንዲወሰድ በማድረጋቸው በህመሙ ላይ ህመም ጨምሮበት ለሞት ተዳርጓል። ነጋዴዎቹን ላልታወቀ ኃይል የገንዘብ ድጋፍ እያደረጉ ነው በሚል ፍጹም የተሳሳተ መንገድ በመፍራት ልዩ ትኩረት በማድረግ ከ10,000 በላይ የወጣት ደህንነቶችን አሰማርቶ እያዋከበ እያሰቃየ ከመሆኑ በተጨማሪ ሐሰተኛ ሰነድ እየፈጠረ የእስራት ፍርድ እየወሰነባቸው በመሆኑ በአሁኑ ሰዓት ቃሊቲ እስር ቤት በእስረኛ ነጋዴዎች ብዛት ተጨናንቆ እንደሚገኝ ታውቋል። የቃሊቲ እስር ቤት ከመጥበቡ የተነሳ እስረኞች ለመተኛት ቦታ ጠፍቶ በወረፋ መሆኑን የጠቆሙት ምንጮች በተለይ በነጋዴዎች ላይ ጥላቻ ስላለው ወደ ዝዋይና ሸዋሮቢት እየወሰደ እንደሚያሰቃያቸው፣ ቁጥራቸው የበዛ ነጋዴዎችም በከፍተኛ ህመም ላይ እንደሚገኙ ከእስር ቤቶች ሾልኮ የሚደርሱን ጥቆማዎች ይገልጻሉ። እኛም ለዛሬ ያለን ዘገባ በዚሁ ተጠናቀቀ።
ገዳይ ዳኛ ሲሆን ወያኔና ቀይ ሽብር የሀገራችን ወቅታዊ አንገብጋቢ ጥያቄ ሆነ ግዳጅ ጸረ ኢትዮጵያ የሆነውን የወያኔን አገዛዝ ማሰጎድ ሆኖ ሳለ ሀፍረተ ቢስ ወንጀለኞች አንገታቸውን ቀና አድርገው በየመድረኩና መገናኛ ብዙሃን ወያኔ በርቱ አሳትሙ ብሎ በፈቀደላቸው መጽሐፍ አማካይነት ታሪክን እየቀለበሱ የብረዛ ዘመቻ በማጣጣፋቸው በጉዳዩ ላይ መተቸት የግድ ሆኖ ይገኛል። ብዙ ሺህ ዜጋን ወይም አንድ ትውልድን የበላ የአረመኔዎች አሰቃቂ ግፍና ግድያ ያካሄዱትን ከፍርድ ማቅረብና ወይም በሕዝብ ፊት ንስሐ እንዲገቡ ማድረግ ሲገባ ወንጀላቸውን ለመሸፈንና እንዲያውም ነፍሰ ገዳዮቹን ከመንግሥቱ ኃይለ ማርያም ጀምሮ ያሉትን በአገር ወዳድነት ለመፈረጅና ጀግና ለማለት ደፋ ቀናው በስቶ ሰለባ የነበረውን ሕዝብና ኢህአፓን በአጥፊነት ለመመደብ የይፋ ጥረት እየተካሄደ ነው። ይህን ዘመቻ በዝምታ ማየት የሰማዕታትን ደም ማርከስ ከመሆኑም በላይ በኢትዮጵያም ታሪክ ላይ መቀለድ ነውና ዋና ትኩረታችን በወያኔ አገዛዝ ላይ ቢሆንም በዘመቻው ላይ እንዘምታለን። የቀይ ሽብር ወንጀለኞችንም ማጋለጡን በስፋት እንያያዘዋለን። አላርፍ ያለች ጣት እንላቸዋለን በየስፍራው ለተሸጎጡ ወንጀለኞች ሁሉ። በሚያዝያ ወር 1986 ዓመተ ምህረት ወያኔና ቀይ ሽብር በሚል ርዕስ በወጣ መልእክተ ኢህአፓ የሚከተለው ሰፍሮ ነበር። እንጠቅሳለን። የወያኔን መሰረታዊ መሰሪነት ግልጽ አድርገው ካሳዩት ጉዳዮች አንዱ ቀይ ሽብር ነው። ቀይ ሽብር ተብሎ በተጠራው የአረመኔው መንግስት የፍጅት ስምሪት ወያኔ በቀጥታ በመሳተፍ በርካታ የኢህአፓ አባላትና ደጋፊዎችን በአክሱም፣ በውቅሮ እንዲሁም በሌሎች የትግራይ ከተሞች ፈጅቷል፣ አስፈጅቷል። ለደርግ በመጠቆም በህዝብ ድርጅት ጽህፈት ቤት ሰርጎ በመግባትና በግድያ በመሰማራት ወዘተ ወያኔ እንደ ድርጅት እጁን በቀይ ሽብር ሰለባዎች ደም ያቀላ ቡድን ነው። ወያኔ ኢህአፓን በፖለቲካ ትግል ማሸነፍ እንደማይችል ያወቀው ገና ከጠዋቱ በመሆኑ ይህን አምሮ የሚጠላውን ድርጅት ከደርግ ጋር በእጅ አዙር በማበር ለማጥፋት ከመጣር አልተቆጠበም። ወያኔ ቢሆንለት ለወያኔ ያላጎበደደውን እያንዳንዱን የኢህአፓ አባል ለመግደል፣ ለማጥፋት፣ ለመደምሰስ ፍላጎትና ምኞት ያለው መሆኑ አጠያቂ አይደለም። ወያኔ እንኳን ኢህአፓንና አባላቱን ቀርቶ ማንንም ቢሆን በቀይ ሽብር ወንጀል ለመክሰስ መብት የለውም። ነፍሰ ገዳይ ራሱ ተመልሶ ዳኛ ሊሆን ሲቃጣ ስናይ ብንገረም አይፈረድብንም። ራሱ የገደላቸውን ሲገደሉ እሰይ እልል ያለባቸውን አጥማቸውን ቆፍሮ አውጥቶ ሲያነባ እንባው ያዞም ባንጂ ሌላ ሊሆን አይችልም። የነገመቹ፣ የነገለብ፣ የነኃይሌ፣ የነገብረ እግዚአብሔር ወዘተ ገዳይ፣ የነጸጋዬ፣ የነይስሐቅ ወዘተ አሳሪ ድርጅት ተመልሶ የኢህአፓንም ባድራቂ ሊሆን ከቶም አይጠበቅም። ለዚህም ነው የወያኔ ቀይ ሽብር ቧልት አሰቃቂና ጸያፊ የሆነ የሚገኘው። የአጽም ቆፋሪው፣ የኮሚቴው ጋጋታ፣ የሐውልት ወሬው፣ የባዕዳን አጥንት መርማሪዎች ሁካታ አልጥም የሚለን የዚህ ሁሉ አቀናጭ የትግል ጓዶቻችንን ገዳይ የቀይ ሽብሩ ተዋናይ ዛሬም እንደ ትናንቱ ጸረ ኢህአፓ ወያኔ ሆኖ በመገኘቱ ነው። በነርገጤና ቀልቤሳ፣ በነመቶ አለቃ ተሾመ ወዘተ የምንሰነዝረው ክስ የወያኔ ወዳጆች በሆኑት ሹመኞች ላይም የምናቀርበው ከመሆኑም በላይ በተለይም የወያኔ መሪዎችን የሚመለከት ነው። ቢያንስ እነ አባይ ፀሐዬ፣ ስብሐት ነጋ ወዘተ የቀይ ሽብሩ ተከሳሾች ናቸው። ቁፋሮስ ከተባለ ከሐውዜን ሌላ በወያኔ የጉድጓድ እስር ቤቶች ታፍነው ከርመው የተረሸኑት አጽም ከትግራይ፣ ከወልቃይት ወዘተ እየወጣ ለምን አልተመረመረም? ጠቋሚ ጠፍቶ ጠያቂ አልገኝ ብሎ የጦርነት ሰለባ ከተባለስ የደርግ ተጠያቂነቱ በሐውዜን ተጀምሮ በሐውዜን አበቃ? በገሎ ቀበራ ውስጥ ተጠያቂው የወደቀው መንግስት ብቻ ሆኖ ነው? ያፓ ይህን የወያኔ አጓጉል የፖለቲካ ቧልት በመቃወሙ ለምን ስለ ቀይ ሽብር ተነሳ ያለ ይመስል የወያኔ ቅጥፈት ኩባንያ ተንቀሳቅሶበት ቆይቷል። ወያኔ ራሱም እንዲሁ በሹመት በገንዘብ የገዛቸው ቅጥረኞች ያፓን ለመወንጀልም ቃጥተዋል። በሰማዕቱ ደም እንደገና ለመነገድ አልፎም በካሃዲነት ተሰማርተው ለሽብሩ በሎሌነት አድረው የነበሩትን ስመጥፎዎች ታሪክ ለማደስ ጥረዋል። በቀይ ሽብር ብዙሃንን መፍጀታቸው አጠራጣሪ ይመስል ሐውዜንን ብቻ አላስመረጥንም ብሎ ለመሸፋፈን ሲሉም በአዳንን አምጥተው አጥንት ማስመርመሩን ተያያዙት። ቢሆንላቸው የሰማዕታቱን ጎሳ ለመለየት በጠየቁ ነበር። ይህ ሁሉ የወያኔ መመጻደቅና ሸብረብ በሰማዕታት ደምና ስም ለመጠቀም በጸረ ኢሕአፓ ስምሪት ዛሬም ለመቀጠል ለሕግ ተቆርቋሪ ለመምሰል በዓለም አቀፍ ደረጃ ለማደናገርና አሸባሪነቱን ለመሸፋፈን ነው። ሌላ ዓላማ ወይም ተልእኮ የለውም ይኖረውም አይችልም። በውስኑ ደረጃ እንኳ ብንመረምረው ኢሕአፓን ከምድረ ገጽ ለማጥፋት ትናንትም ዛሬም የሚቅበዘበዘው ወያኔ በኢሕአፓ ላይ የተካሄደው ቀይ ሽብር ሊያሳዝነው ቀርቶ ሊያሳስበውም አይጠበቅም። እነርገጤና ተሾመን ያልሾማቸው ወንጀለኛ ሆነው ስለተገኙ አይደለም። የጎሳ ማንነታቸው አላመች በማለቱ እንጂ። ጉዳዩን አስፍተን ከሕግ ከመብት ከዴሞክራሲ ወዘተ አንጻር ካየነው ደግሞ ሕገወጥ ወያኔ የአርባ ጉጉ፣ የጎንደሩ፣ የወተር፣ ያረካ፣ የስድስት ኪሎ ወዘተ ጨፍጫፊ ንጹሕ ሆኖ ሌላውን በነፍሰ ገዳይነት ሊወነጅል ሊከስ አይችልም። ማጭበርበር፣ ማወናበድ፣ በሕግ በሰው ደም ማፌዝ ካልሆነ በስተቀር የኢሕአፓው ተቃውሞ ይህን ሁሉ መሠረት ያደረገ ነው። ከወያኔ ፍርድ ቤትና አቃቤ ሕግ ካበሻው ሆነ ከምክትሉ ከፈረንጁ ፍርድ ፍትህ ይገኛል ብሎም አይቃዥም። መቶ አለቃ ተሾመ ለፍርድ ከቀረበ እናለሙ ተስፋዬ፣ ወልደ ስላሴ፣ ለገሰ አስፋው ወዘተ አጅበውት መቅረብ አለባቸው ከማለት ሌላ እነ ስብሐት ነጋ፣ አባይ ፀሐዬ ወዘተ ማለትም የወያኔ መሪዎች ለገሰዎች ለፍርድ ይቅረቡ ከማለት አይቆጠብም። ወንጀለኛ ለፍርድ ይቅረብ ከተባለ ሁሉም የቀይ ሽብር አራማጅ መቅረብ ይኖርበታል። አሊያም ኮሎኔል መንግስቱም ግርማ ከበደን አስረሽኗል። ለነ ዳሮ ነጋሽ የግፍ ሞት ግን ተጠያቂው ግርማ ከበደ ብቻ አልነበረም። ተኩላው ወያኔ ሌሊት በግነኝ በማለት ፈሊጥ ተመክሮ ያዳበረ ነው። የቅጥፈት ፕሮፓጋንዳው፣ የማደናገሪያ አምባው ወዘተ ሁሉም ተጣቃሎ ዓላማው ህዝብን ማደናገር፣ ማወናበድ፣ መከፋፈል፣ ውዥንብር መንዛት ነው። በቀይ ሽብሩ ዙሪያም የወያኔ ሸብረብም ተልእኮ ተመሳሳይ ነው። ተቆርቋሪ ለመምሰል፣ የራሱን ወንጀል ለመሸፈን፣ የሰማዕት ዘመዶችን ድጋፍ ለማግኘት፣ የህዝብን አይን ትኩረት ከራሱ አገር አጥፊ ድርጊቶች ላይ አንስቶ በወደቀው መንግስት ላይ ለመጣል፣ መለስ ዜናዊ ሀገር አጥፊ እንዳይባል ቀይ ሽብር ላይ እንዲተኮር፣ በዓለም አቀፍ ደረጃ ለግፍ ሰለባዎች ተቆርቋሪ ለመምሰል ወዘተ ነው። ለነገሩማ ለሐውዜኑም ቢሆን የወያኔ ተጠያቂነት ይመርመር የሚሉ ክፍሎች እንዳሉ መጠቀስ ያለበት ነው። ወያኔ ለቀይ ሽብሩ ተጠያቂ እንጂ ከሳሽ አይደለም። የወንጀለኛ ዳኛ የምን ፍርድ? አጸያፊ ቧልት እንጂ። ይህ ከ15 ዓመት በፊት የተጻፈ መልእክት ዛሬም ወቅታዊ ነው። ያሁኑን ለየት የሚያደርገው ቀደም የያኔ ሻዕቢያ ዶክተር በረከት በኢትዮጵያ ረባ ትግል አልተካሄደም፣ የሞተውም ሰው ቁጥር ከ5000 አይበልጥም ያለውን የደርግ ነፍሰ ገዳዮች ደግሞ መንግስቱን ተከትለው ከ2000 ሰውም በላይ አልሞተም ብለው ለማስተባበል መነሳታቸው ነው። ለነገሩ 2000 ነፍስም ብዙ ነው። ግን የላረመኒዎቹ የሚገባቸው አይደለም። የቀሽብር ወንጀለኞችና ነፍሰ ገዳዮች በስደት መሬት ሆነው አንገታቸውን ቀና በማድረግ ቀሽብር መካሄዱን ከመካዳቸው ሌላ ሰላባውና ተጠያቂው ኢሃፓን ለመወንጀል ተነስተዋል። በዚህም እርኩስ ተልእኳቸው ወያኔ ተባባሪ በመሆን ላይ እንዳለ የሚታወቅ ነው። የሚካሄደው ዘመቻ ዘርፈ ብዙ ሲሆን ዋና ዋና መልእክቶቹ ደግሞ የሚከተሉት ናቸው። ቀይሽብር መካሄዱን ጭራሹኑ መካድ። ለነበረው ሁኔታ ተጠያቂ ኢሃፓና መይሶን ናቸው ብሎ ደርግና አገዛዙ የሽብሩ አራማጅና ተጠያቂ መሆናቸውን መካድ። የተገደለውን ዜጋ ቁጥር በጣም ማሳነስ። የሐሰትና የፈጠራ መረጃ ደርድሮ ኢሃፓን መወንጀል። አረመኔዎችን ጀግና ሀገር ወዳድ ብሎ መሰየም። ወንጀለኞችን ከደሙ ንጹህ ነን ብለው እንደ መላኩ ተፈራ መሰየም። ጭራቆችና የሰው ስጋ ቆራጮችን እነ መቶ አለቃ ተሾመን፣ አሰፋ ተፈሪን፣ ተኮላ ማሞን ወዘተ ሁሉ ታዋቂና አስጨናቂ ወዘተ በሚል ማዳነቅና ወንጀለኛን የመላእክ ገጽታ መስጠት። ለአዲሱ ትውልድ የውሸት ታሪክን ማስተላለፍ። የወያኔን አጸያፊ ሚና መደበቅ። ያንድ ትውልድን የትግል ታሪክ ማጉደፍ። በኢህአፓ በኩል ስምሪቱ ዛሬ ሀገራችንን ሊያጠፋ በተነሳ ወያኔ ላይ በማተኮር ትግልን ማፋፋም ሆኖ ሳለ ደም ያሰከራቸው ነፍሰ ገዳዮች ከተደበቁበት ከአሜሪካና አውሮፓ አልፎም ከአዲስ አበባ አንገታቸውን ቀና አድርገው በኢህአፓ ላይ መዝመታቸው በዝምታ የሚታለፍ አልሆነም። የተሰዋ ትውልድ ታሪክ ሲጠቃ መከላከል የቀሪዎቹ ግዳጅ ነው። ከዋናው ትግልና ትኩረት ዘውሮ ወደ ሌላ ይወስደናል በሚል የተተወን ተልእኮ አንገብጋቢ ያደርገዋልና በደም የተጨማለቁትን ነፍሰ ገዳዮች በያሉበት በማጋለጥና ለፍርድ እንዲቀርቡ በመጠየቅ አንጻር ተገቢው ዘመቻ መከፈቱ መጠበቅ ያለበት ነው። በቂ መረጃዎች አሉ፣ ምስክሮችም ሞልተዋል። የቀልቤሳ ዕጣ የብዙዎች ይሆናል። የሀገርን ጥሪ ማዳመጥ ቸል ያልነውን ወይም በመለስተኛ ደረጃ የመደብነውን ግዳጅ ዛሬ በሚዛን ይዘን ልናከናውነው ይገባናል። በመሐከላችን ያሉ ነፍሰ ገዳዮች ዳግም መከርፋት ጀርም ጀምረዋልና በመንጠቆ አውጥተን ለፍርድ እናስጣቸው። ማንነታቸውም ለታሪክና ለአዲሱ ትውልድ ይጋለጣል።
ኢትዮጵያና ኢትዮጵያዊነትን እያጠፋ ያለ ስርዓት ለመታገል ወጣቶች ክንዳችሁን አስተባብራችሁ ተነስታችሁ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ወጣቶች ክንድ መስርታችኋል። እስቲ አሁን ከሁሉ በፊት የአደረጃጀታችሁ መሰረት የሆነውን ወጣት ሳሚ ባጭሩ ልትገልጽ እንችላለህ?
በቅድሚያ ለተሰጠኝ እድል የፍኖተ ዲሞክራሲ ሬዲዮ አዘጋጆችን ከልብ አመሰግናለሁ። ወደ ጥያቄ ስገባ የአደረጃጀታችን ዋና መሰረቱ ኢትዮጵያዊነት ነው። ኢትዮጵያዊነት ምን ነበር? ኢትዮጵያዊ ሲባል እነማንን ያጠቃልል? ዛሬስ እነዚህ መሰረታዊ ነገሮች አሉ ወይ በሚል ነው። እንግዲህ ከነዚህ ጽንሰ ሐሳብ ውጤት በመነሳት ነው የዚህን የወጣት ክንፉን እንድንመሰርት ያስገደደን። ኢትዮጵያዊነት ምን ነበር ለሚለው ኢትዮጵያዊነት ፍቅር ነው፣ አክብሮት ነው፣ መተባበር፣ መረዳዳት፣ በጋራ ጠላትን መመከት ነው። ኢትዮጵያዊ ሲባል እነማንን ያጠቃልል ነበር ስንል የቀደሙት አባቶቻችን ለሁላችንም አምባችን ናት የምንላችን ለክርስቲያኑም ለእስላሙም እንደ ብርቅዬ በውስጡ ያበቀለቱን ዘርና ጎሳዎች በማክበር በመውደድ በመተባበር በመፈቃቀር በጋባት በመዋለት አጽንተው ያቆዩአትን የጠበቋትን ከሌላው ሀገር መለያችን ናት መከበሪያችንም ናት የምንለውን ሀገራችን ኢትዮጵያ በፍቅር መስርተው ያቆዩልን አምባችን ናት። እነዚህን እንግዲህ እነዚህን መሰረታዊ ነገሮች አሉ ወይ ዛሬ ስንል መልሱ አጠያያቂ ነው የሚሆነው። ምክንያቱም ከላይ የተጠቀሱትን መሰረታዊ ግንኙነቶች ከህዝብ በመንጠቅና በመሰረዝ እያንዳንዱ ህዝብ በክልሉና በዘሩ ብቻ እንዲያምን በማድረግ እነዚህ ከአንድ መንደር በተሰባሰቡ ቡድኖች የባዕዳን ቅጥረኞች እድሜያቸውን ለማርዘም አስፈሪ ፖሊሲ ይዘው እየቀጠሉ ነው ያሉት። እንግዲህ ይሄንን በሚመለከት ነው ወደ ወጣቱ ክንፍ መመስረት አለበት። ይሄን ነገር በጋራ የመወጣት ኃላፊነቱ የኛ የወጣቱ ድርሻ ነው በሚል ነውና ይሄንን ወደዚህ መስረታ ከመሄዳችን በፊት የኢትዮጵያን የፖለቲካ ሁኔታ አይተናል። በይበልጥ ደግሞ በዚህ በ18 አመቱ ውስጥ እየተካሄደ ያለው ይሄው ኢትዮጵያን የባህር በር ብቻ ፍርአቱ ኢትዮጵያን የባህር በር ብቻ ማሳጣት ሳይሆን የተረፈውንም መሬት እየቆረጠ ለጎረቤት ሀገሮች የሚሰጥ መሆኑ የወታደራዊ ኢኮኖሚያዊ መስተዳደራዊ ኃይሉን ከቀበሌ ጀምሮ እስከ ከፍተኛ ኃይሎች ድረስ እስከ ከፍተኛ አስተዳደሮች ድረስ ያሉትን ሰው ክፍሎች በእነዚህ ጠባብ በሆኑ ሰዎች የተያዘ በመሆኑ የመግደሉን የማፈኑን የማሰሩን የማሳደዱን የመዝረፉን የመበተኑንም ስራ እነዚህ ኃይሎች ይዘው በመሄዳቸው ወጣቱን በዩኒቨርሲቲና በየኮሌጆቹ ከዘሩ ጋር ብቻ ዘሩ እንዲበላ አብሮ እንዲያወራ ሌላውን ዘር በጠላትነት እንዳያይ ከዚያም አልፎ የወያኔ አባል ካልሆነ ቦታና እድል የለውም በሚል ሳይወድ በግዱ አጎንብሶ እንዲቀበል ማድረጋቸው በይበልጥ የነገዋ የሀገራችን ሀብት የሆነውን ወጣቱን ትውልድ ወጣቱን ኃይል ሳይወድ በግዱ ተምሮ እድሉ ስለሌለ የመስራት እድሉ ስለሌለ ፖሊሲውን ስላልደገፈ ወይም ከዘሩ ውስጥ ራቅ ስላራቀ ለስራው ለእድሉ ተጠቃሚ ባለመሆኑ የጊዜያዊ ደስታ የሚሰጠውን ህሊናውን ለማስረሻ በሚል በተለያዩ በአሁኑ ሰዓት በሀገራችን ውስጥ ለተለያየ የበሽታና የእጽ ባለቤት የሆነበት ሁኔታና ቀና ብሎ ተስፋውን የማያይበትና የማይወስንበት ሁኔታ በመፈጠሩ እንግዲህ በእነዚህ በ18 አመቱ ውስጥ ነው ይሄ ነገር የታዘብ ነው። ወያኔ ፖሊሲ አልሰራም ለማለት ይከብዳል። ወያኔ ሲገባ የተወለደ ልጅ ዛሬ 18 19 አመት ሆኗል። ምን አይነት ሀገራዊ እምነት ሀገራዊ ፍቅር አብሮነት አለው የሚለው ያ የሚያሳዝን ታሪክ ሊሆን ነው። እንግዲህ እነዚህንና ሌሎችንም የሀገራዊ የሀገራችንን ነባራዊ ሁኔታዎች አይተንና ዳስተን እያንዳንዳችን ራሳችንን ለጥያቄ አቀርበንና ይኸው በዚህ ሁኔታ ሀገራችን መቀጠል አለባት ወይ? ህዝቧስ የሀገሪቷ ህልውናስ በዚህ ሁኔታ ከቀጠለ ምን ሊመስል ይችላል? የሚለውን አይተናል። ችግሮቿስ ለህዝቦቿና ለሀገራችን ያስፈሯታል ካል ይህንን የመቀየር የማን ድርሻ ነው የሚለውን ጥያቄ ስንመለስ የኛ የወጣቱ መሆኑን በግልጽ አመንበታል። በጣም ካስደሰተኝ ነገር መስራች አባሎቹንም ያስደሰተው ነገር በቀን ብርሃን በእጅ ባትሪ ተፈላልገን የተገናኘን በአካል ብቻ ሳይሆን በመንፈስ የተዋሃድን መሆናችን ሁላችንንም አስደስቷል። ያም ደግሞ ወደ መጀመሪያው ፍሬ ለመድረስ ይችላል። ማህበሩን ለመመስረት ይችላል ማለት ነውና ተጨባጭውን እንግዲህ እነዚህን የሀገራችንን ተጨባጭውን ወቅታዊ ሁኔታ በዚህ ሁኔታ ከተመለከትን በኋላ ራሳችንን መስርተናል። ብቻ ሳይሆን ከኛ ፖለቲካዊ ፍንሰ ሐሳቦች ተመሳሳይ የሆነ ድርጅቶችንም መደገፍና በጋራ በመስራት ትግሉን ልናሳጥር እንችላለን የሚል ድምዳሜዎች ላይ ደርሰን ኢህአፓን በመቀላቀል የኢወክንድ ወይም የኢትዮጵያ ወጣት ክንፍ ንቅናቄ ድርጅት ማህበርን ልንመሰርት ችለናል። እንግዲህ ኢህአፓን ከመቀላቀላችን በፊት በኢትዮጵያ ውስጥ ያሉት የፖለቲካ ድርጅቶችን ዳሰናል። አቋማቸው፣ አካሄዳቸው፣ ፖሊሲያቸው፣ ቃል ኪዳናቸው ምን ይመስላል? ያንን ስምነትና ቃል ኪዳን ለህዝብና ለሀገር ጠብቀዋል ወይ? እንስ በፖሊሲ ደረጃ ተግብሮ እየሰራ ያለው ማን ነው? ስለምን ኢህአፓ መሆኑን አምነን ተስማምተን በደስታ እንድንቀላቀል ሆኗል። እንግዲህ ኢህአፓ በኢትዮጵያ ፖለቲካ ታሪክ ውስጥ የትግልን ክብሪት የጫረ አይቻልም ሳይሆን ይቻላልን ብሎ ለኢትዮጵያና ለህዝቦቿ የቆመ ዛሬም ድረስ ግንባር ቀደም በመሆን እየታገለ ያታገለ ያለ ድርጅት ነው። እንደውም ለትግላችን ትልቁ ድምቀት የሰጠውና ለኛም ለውስጣችን ስትንፋስ የሆነን የዚሁ ድርጅት አንጋፋነት ነው። በርግጥ ለዚህ አንጋፋ ፓርቲ ታሪክ ልጆች ብንሆንም በቤተሰብ በጎረቤት ታሪካቸውን ሰምተን መጽሐፍትን አገላብጠን ገድላቸውን ሰምተን አኩሪ ታሪካቸውን ለኛም ትልቅ አስተዋጽኦ አድርጓል ብዬ አስባለሁ። እና ኢህአፓ ማለት ኢትዮጵያዊነት ነው፣ እምነት፣ ጽናት ነው፣ አብሮነት ነው፣ ዲሲፕሊን ነው፣ ፍቅር ነው። እነዚህ ነው ይህ ድርጅት አቅፎ የያዘው። ዘርን፣ ሃይማኖትን፣ የተማረ ያልተማረ ኃይል ሳይ በኢትዮጵያ ፍቅር ለህዝቦች እኩልነት በማለት ራሳቸውን ሳይሉ ክብራችን ሀገራችንና ህዝባችንን በሚል የወደቁት የሞቱት የተሰውት ኢህአፓ ማለት ህብረ ብሔር ነው። ነጠላነት የሌለበት የጋራ ፍቅር የጋራ እምነት የበዛበት ነው። ያም ነው ዛሬም ድረስ በጽናት ትግላቸው እንዲቀጥል ያደረጋቸው። ያም ነው የነሱ የትግል ታሪክ ለኛ የትግል መሰረት ይሆናል። ለዚህም ነው በዚህ የተዋበ የጀግንነት ታሪክ የተሞላውን አንጋፋ ድርጅት በደስታ እንድንቀላቀላቸውና ከጎናቸው እንድንቆም ያስገደደን። ምክንያቱም እምነታቸው እምነታችን ስለሆነ ይህንን በመሰለ መልክ ነው ድርጅቱን ያየነው። ዳሰንም ነገሮችን ሰፋ ያለ ውይይቶችን እና ረጅም ጊዜ በመውሰድ በዚህ መልክ ቀጥለን ነው እንግዲህ ከኢህአፓ ጋር የኢህአፓን ህይወት የሚለውን ድርጅት የመሰረት ነው እና ይሄን ይመስላል። አመሰግናለሁ።
የኢትዮጵያ ወጣቶች በተለይ ደግሞ ባለፈው 18 የጨለማ ጉዞ ውስጥ በአግባቡ አልታገሉም። እንዲያውም በገዡ በወያኔ አደገኛ ቦዘኔ እየተባሉ ሌላ ደግሞ ወዳጅ በሚባለው ደግሞ ወጣቱ ነፍዟል እየተባለ እየተወቀሰ ነው። እርግጥ በውን የኢትዮጵያ ወጣቶች በ18 ዓመት በዚህ በወጣትነት እድሜያቸው የከፈሉትን መስዋዕትነት
በመጀመሪያ በጣም የማመሰግነው የፍኖተ ዲሞክራሲ ኢትዮጵያ አንድነት ድምጽ በተደጋጋሚ ጊዜ እድል እየሰጠን ይሄን የኢህአፓ ወጣት ክንፍ በየ15 ቀኑ ይሄን እድል ስለሰጠን ከፍ ያለ ምስጋና እናቀርባለሁ። ጥያቄው መነሳት ያለበትና ተገቢ ነው፣ ግን በዚህ ሰዓትና በዚህ ደቂቃ መልሰዋለሁ ብዬ ባልችልም የተወሰኑትንና ዋና ዋና አንኳሮቹን ለመመለስ ሞክራለሁ። ብዙ መናገር ይችላል ነበር በዚህ ላይ። ማን ወንድም አማረ፣ ወንድም ሳሚና ወንድም ድሪባም ብዙ ነገር አስቀምጠውታል። ከነሱ ብዙ መጨመረው ነገር ባይኖርም አንድ ነገር ብዬበት አልፋለሁ። ባሳለፍናቸው 18 አመት የቅኝ ግዛት እንደው ቅኝ ግዛት ከውጭ የሚመጣ ነው ብለን ነበር የምናስበው፣ ለካ ከሀገርም ይፈልቃል። እና በዚህ በ18 አመት የቅኝ ግዛት ጊዜያችን ያልታረደ ያልተሰቀለ ከሀገር ያልተሰደደ ወጣት የለም፣ ቦዘኔ ሆኗል። እነሱ ቦዘኔ አርገውት አደገኛ ቦዘኔ የሚል ቅጥል ስም ሰጥተውት እስከዛሬ የዋናው ገፈት ቀማሽ ሆነው የኢትዮጵያ ወጣት ነው። ይህን ስል ያለው ከኢትዮጵያ ወጣት ተማሪዎች የጥንቱን ትግል ስናይ በኢትዮጵያዊነት ፍቅር ባላቸው የህዝብ ፍቅር ተነሳሽነት የከፈሉት መስዋዕትነት የምንረሳው አይደለም። በኢህአፓ ጥላ ስር ተሰባስበው በለጋ እድሜያቸው አሁን እኛ ባለንበት እድሜ ትላንት እነሱ በነበሩበት ያሳለፉት ትግል የነበራቸው ቆራጥነት እኛ ዛሬ ልንረሳው የምንችል አይደለም። ዋና ይሄ የወጣት ክንድ እንድንሰባሰብ የሚያደርገን ወንድሜ ሳሚ ብዙውን ገልጾታል። ትላንትና ያሳለፉት መስዋዕትነት ለሀገር ያላቸው ክብር፣ ለሰንደቅ ዓላማ ያላቸው ፍቅር፣ ኢትዮጵያዊነታቸው ዛሬ እኛ ውስጥ ይፈላል። አንድ አባባል ነበር፣ አንገት ለምን ተፈጠረ አዙሮ ለማየት ይባላል። የትላንቱን ዞር ብለን ስናይ ኢትዮጵያችንን ስናስብ እነዛ ወጣቶች የማይረሱ ናቸው። ለኢትዮጵያ ለአንድነቷ፣ ለህዝቧ፣ ለፍቅሯ፣ ለመሬቷ፣ ለውሃዋ፣ ለተራራዎቿና ለደኖቿ የሞቱ ሰዎች ናቸው። እንደ ዛሬ ለሱዳን ለአረብ ሀገር የምትሸጥ መሬት አልነበረችም። ጊዜ ጣለንና መሰብሰብ አቅቶን ኢትዮጵያ ማንም ወሰዳት። ግን አሁንም አልመሸም፣ ተሰባስበናል። ይህን እያልኩ እያለ አሁን መማር ለወጣቱ ብዙም አስፈላጊ ሆኖ የሚታይበት ጊዜ አይደለም። በወያኔ ተምሮ ቢጨርስ የእነሱን ወረቀት ካላገኘ በዘር በሃይማኖት በጎጥ ከፋፍለውት ባጅ ለጥፎ ካልተንቀሳቀሰ ስራ ማግኘት ከባድ ሆኖ እየታየ ነው። ይሄን እያልን እያለ ትንሽ የመብት ጥያቄና የራሱን የትምህርት ቤት ቅጥር ግቢ ማስከበር ሲችል የሲቪል ተቋሞች በወያኔ ወታደሮች ሲጠበቁ፣ ዩኒቨርሲቲዎች በወታደርና በክላሽንኮቭ ሲጠበቁ ለምን ባለ የታረደበት ዘመን አለ። እንዴት ይረሳል? እሱ ማን ነበር የነበረ ማን ያርዳ የቀበረ ነው ነገሩና፣ እኛም ከተሰደድን ከሀገራችን ከወጣን ብዙ አልቆየንም እና ሁሉንም ነገር እናውቀዋለን። ያ ብሶት አንገፍግፎን ያ ብሶት ተነስቶብን ነው ዛሬ እርስ በርሳችን ወንድም ሳሚ እንዳለው በቀን ጨለማ ተፈላልገን ተገናኝተን ወክንድን መስረተን ከያፓ ጥላ ስር የተክለል ነው። በ1997 እንዴት እንረሳለን? በ1997 በገናው አዜማ የአዲስ አበባ ዩኒቨርሲቲ ተማሪዎችና የሁለተኛ ደረጃ ተማሪዎች እንደ ገና በግ የታረዱበት ደማቸው በቦይ የፈሰሰበት ጊዜ እንዴት ይረሳል? በሰዓቱ እኛም በቦታው ነበርን። የእነሱን ዱላ ብንቀምስም ከጥይት ሀሩ አመልጠናል። ዛሬ በየሰው ስደት ሀገር አንገታችንን ደፍተን የምንኖረው አገር እንደሌለን ሆነን የምንኖረው አስቀያሚውና አንገፍጋፊው ስርዓት አማሮን በበረሃ በሰው ሀገር ተንከራተን ዛሬ የምናርፍበት ቦታ ጊዜያዊም ቢሆን ዛሬ የምናርፍበት ቦታ ቁጭ ብለን ወክንድን ሰብስበን በኢህአፓ ጥል ተሰባስበናል።
ዝግጅታችን በዚሁ ተጠናቀቀ። ሳምንት በተመሳሳይ ሰዓት በልዩ ፕሮግራም እስከምንገናኝ ቸርን ሰንብት።